ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ምሽት ፕሮግራማችን የቀድሞ ኢትዮጵያ ፕሬዝዳንትና የኦህዴድ ማዕከላዊ ኮሚቴ አባል ለዶክተር ነጋሶ ጊዳዳ አዲሱ የፓርቲው አመራር የአንድ ጊዜ ስጦታ ሊያበረክትላቸው እንደሆነ ለአሜሪካ ድምፅ ገለጹ።
ኦህዴድ የወሰነው ውሳኔ ከዛ ጋር ምንም የሚያያዝ አይደለም። መፍትሄ የፕሬዝደንትነት መፍትሄ የሚያስጠብቅ ውሳኔ አይደለም።
በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ እንዲሁም በሰልፉ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን በተመለከተ ገዳዮቻቸው ሊጠየቁበት የሚችሉበት ሕግ አለ ወይ?
የተጠያቂነት አለመኖር አገሪቷ እየገባችበት ላለው ቀውስ ራሱ ከፍ ያለ አስተዋጽኦ እያበረከተ ነው።
ሰው ሕግ ሲያጠፋ የሚቀጣው መንግስት በመንግስት ኢንስቲቱሽን ነው የሚጠየቀው። ያ መንግስት ስራው እንዲሰራ የሚያስችለውን ያህል ስልጣን ሊኖረው ይገባል። ኢንክሉዲንግ ራሱን ይመጣል። መንግስት ራሱን ጠብቆ እንደ መንግስት መቆም እስካልቻለ ድረስ ሕገ መንግስት የሰጠውን ስራ መስራታቸው
እኔውን ቅድም አቶ ሙሉጌታ ካነሱት ነጥብ ጋር ትንሽ ያልተስማማውበት ይሄ ነው። መንግስት ራሱን መጠበቅ አለበት የሚለው ነገር ትክክለኛ ነው። መንግስት ሲኖር ነው፣ ኃይል ሲኖረው ነው ሰላምን ማስከበር የሚችለው። ነገር ግን መንግስት ራሱን የመጠበቅን መብት ሊጠቀም የሚችለው ራሱ ህገ መንግስቱ የሚያከብር ከሆነ።
የመጀመሪያው የህግ ባለሙያ አቶ ቁምላቸው ዳኜ ሲሆኑ ተከትሎ የሰማችሁት ደግሞ አቶ ሙሉጌታ አረጋዊን ነው። በመጨረሻም ዶክተር አወል አሎ ናቸው። ውይይት ይዘናል።
የወላጆች ልጄ ከእጄ ይጠፋብኝ ይሆን የሚለውን ጭንቀትና ፍርሃትን የሚቀንስ አንድ የቴክኖሎጂ ግኝት በቅርቡ ይፋ ሆኗል።
I had a harrowing experience as a parent and I lost a child at a birthday party and there was a ton of panic.
እኔ በግሌ እንደ ወላጅ በጣም አስፈሪ የሆነ ገጠመኝ ነበረኝ። የልደት በዓል በሚከበርበት ግርግር ላይ ልጄ ጠፍቶብኝ ያውቃል።
ሁሉንም ከዝግጅቶቻችን ታገኛላችሁ። ሙዚቃም ይኖረናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ካሁን ጀምሮ መቀበል ጀምረናል።
ይህ ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ሶማሊያ ውስጥ ባለፈው ጥቅምት ወር ቢያንስ 500 ሰው ገድሏል የተባለው መኪና ላይ የተጫነ ቦምብ ጥቃት መስርቷል ተብሎ የተፈረደበት ጥቃቱን መርቶታል ተብሎ የተፈረደበት ተከሳሽ በሀገሪቱ የጦር ፍርድ ቤት የሞት ቅጣት ተበይኖበታል። ሀሳን ኢስሐቅ አደን የተባለው ተከሳሹ በዚያው ዕለት ሁለተኛ ጥቃት ለማድረስ የታቀደበትን መኪና ሲነዳ እንደነበርም የጦር ፍርድ ቤቱ የመሀል ዳኛ ሀሰን አደን ሹታ ተናግረዋል። ጠበቆቹ ይግባኝ ካላሉ የሞት ቅጣቱ በርሸናና በአስቸኳይ ይፈጸማል ሲሉ ዳኛው አስታውቀዋል። ኢብራሂም ሀሰን አብሱጌ የተባለ ሌላ ሰውም ከቦምብ ጥቃቱ ጋር በተያያዘ በሌለበት የእድሜ ልክ እስራት ተፈርዶበታል። ሌሎች ሁለት ተጠርጣሪዎች ደግሞ ፍርድ ቤቱ በነጻ እንዲለቀቁ ወስኗል።
በመጨረሻም የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ ከነገ ወዲያ ሐሙስ ሊያደርጉት ታቅዶ የነበረ የሀገር ይዞታ መግለጫ ንግግራቸው ለሌላ ጊዜ ተላልፏል። ከስልጣን ይውረዱ በሚል ውጥረት ላይ ያሉት ዙማ ግፊቱ በርትቶባቸዋል። የሚስተር ዙማ ንግግር መዘግየቱ ዛሬ የፓርላማው አፈ ጉባኤ ባሌካ ሚቤቴ ኬፕ ታውን ውስጥ ለጋዜጠኞች ሲናገሩ ፓርላማ ውስጥ የተሻለ የፖለቲካ ሁኔታ ማመቻቸት ይኖርብናል ብለን ነው ሲሉ አስረድተዋል። ባለፈው ታህሳስ ከገዢው የአፍሪካ ብሔራዊ ኮንግረስ መሪነት የተነሱት ዙማ ስልጣናቸውን እንዲለቁ ግፊት ተቀጣጥሎባቸዋል። በሙስና የተለወሰው የፕሬዝዳንት ዙማ አስተዳደር ኤኤንሲ የመራጭ ድጋፍ እንዲያጣ አድርጎታል። ፓርቲው በአሁኑ ወቅት የሚመራው በምክትሉ ሲሪል ራማፎሳ ሲሆን ሁለቱ መሪዎች እና ደጋፊዎቻቸው ዙማ መቼ መሰናበት እንዳለባቸው በመጨቃጨቅ ላይ ናቸው። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው ከአብራችሁን ከአድማስ እንሻገር እንላለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ ቀዳሚው የጋቢና ዝግጅታችን ነው የምናመራው። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ማዕከላዊ ኮሚቴ ለቀድሞ የኢትዮጵያ ፕሬዝዳንት እና የፓርቲው ማዕከላዊ ኮሚቴ አባል ዶክተር ነጋሶ ጊዳዳ የአንድ ጊዜ ስጦታ ሊያበረክትላቸው እንደሆነ ለአሜሪካ ድምጽ ገለጹ። ከፓርቲው ስራ አስፈጻሚ በኩል የቤት መኪና እንዲገዛላቸው፣ የገንዘብ ስጦታ እንደሚበረከትላቸውና በሀገር ውስጥና በውጭ ሀገር የህክምና ወጪያቸው እንዲሸፈንላቸው መወሰኑ ተነግሯቸዋል። ይህ ውሳኔ እስካሁን ሲጠይቁት ከነበረው የመብት ጥያቄ ጋር የሚገናኝ እንዳልሆነም ተናግረዋል። ጽዮን ግርማ አነጋግራቸዋለች።
የቀድሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ፕሬዚዳንትና የኦህዴድ ማዕከላዊ ኮሚቴ አባል የነበሩት ዶክተር ነጋሶ ጊዳዳ ይህ ውሳኔ የተነገራቸው አዲስ በተመረጠው ወይም በአዲሱ የኦህዴድ ስራ አስፈጻሚ አባላት በኩል መሆኑን ተናግረዋል። ለመሆኑ ምንድን ነው እንደው የተነገሩት ሽልማት ስል ማምሻውን ጠይቄያቸው ነበር።
ኦህዴድ የወሰነው በጉዳዩ ላይ የዘገየ ቢሆንም ምክንያቱም ድርጅቱን ሳገለግል ስለነበርኩኝ ከአስር አመት በላይ ምንም መብቴንም ይጠበቅልኝ አልታገለልኝም፣ ምንም አላደረገልኝም ነበር። አሁን ግን አዲሱ አመራር እንዲሁ ማየት ትክክል አይደለም። አገርንም ኦህዴድንም ሲያገለግል የነበረን ሰው ዝም ብሎ ማየት ትክክል አይደለም ብሎ ውሳኔ አሳልፎ በስራ አስፈጻሚ በኩል የተነገረኝ አንደኛ የጤንነቴ ጉዳይ በሀገር ውስጥም በውጭ ሀገርም ሕክምና እንዳገኝ ሁኔታ እንደሚመቻችልኝ፣ ሁለተኛ አንድ መኪና እንደሚገዛልኝ፣ ሶስተኛ ደግሞ የአንድ ጊዜ ድጋፍ በገንዘብ እናደርግልሃለን ብሎ የተወሰነ ገንዘብ ሰጥቶኛል። እና ይሄ ነው እኔ የሰማሁት ከኦህዴድ በኩል ከስራ አስፈጻሚ በኩል የተወሰነው።
ስለዚህ ይሄ የአንድ ጊዜ ስጦታ ነው።
ለዚህም አመሰግናቸዋለሁ አባላት። ስለዚህ አመራሩንም በመጨረሻ ይህንን ስላደረጉ አመሰግናቸዋለሁ።
ዶክተር ነጋሶ ጊዳዳ ከፕሬዝዳንትነት ስልጣናቸው ከተነሱ በኋላ በኢትዮጵያ በአዋጅና በሕግ ሊያገኙ የሚገባ ጥቅማ ጥቅም እንዳለ እንደዚሁም መኖሪያ ቤትና መኪና፣ የቤት ሰራተኞች ወይም ደግሞ ጠባቂ በወር ደግሞ 5,000 ብር ሊሰጣቸው እንደሚገባ ሲከራከሩ ቆይተው ነገር ግን ያን ውሳኔ እንዳላገኙ እንደዚሁም ብስራተ ገብርኤል አካባቢ የሚገኘው መኖሪያ ቤታቸው የኪራይ ቤቶች አስተዳደር በፕሬዝዳንትነት ስልጣናቸው ጊዜ የሰጣቸው መኖሪያ ቤት እንዲለቁ 2 ጊዜ ደብዳቤ ደርሷቸው የነበረ ሲሆን እሱን ይዘው ሲከራከሩ ቆይተዋል። ይሄ ውሳኔ ከዛ ጋር ግንኙነት አለው ስል ጠይቄያቸው ነበር።
በፍጹም አያያዝም ከዛ ጋር የተያያዘ አይደለም። ከፌዴራል መንግስት ጋር ያለኝ ክርክር እስካሁን እልባት አላገኘም። እኔ አሁን መፍትሄ እስካሁንም አልተከበረልኝ። መፍትሄ እንዲከበርልኝ አሁንም እታገላለሁ እስኪከበርልኝ ድረስ። አንደኛ ይሄ ነው። ኦህዴድ የወሰነው ውሳኔ ከዛ ጋር ምንም የሚያያዝ አይደለም። መብቴን የፕሬዚደንትነት መብቴን የሚያስጠብቅ ውሳኔ አይደለም። ሁለተኛ ደግሞ ይሄ በቋሚነት ኦህዴድም ቢሆን በቋሚነት የማገኘው ገንዘብ ሳይሆን ለአንድ ጊዜ ብቻ የተወሰነ ገንዘብ ነው የሰጡት።
ምን ያህል ገንዘብ ሰጡት? ለመስጠት ቃል ገባ።
እሱን እንግዲህ መናገር ትንሽ ትክክልም አይደለም።
ከፌዴራል መንግስቱ ጋር ያለዎት ክርክር ምን ደረሰ? በአዋጁ ላይ የተቀመጡት ጥቅማ ጥቅሞች ላገኝ ይገባል ብለው ክስ መመስረቶትን አስታውሳለሁ። የት ደረሰ እሱ?
ደብዳቤ ጽፌ ነበር ለአፈ ጉባኤዎቹ፣ ምንም መልስ አልሰጡኝም። ከዛ በኋላ ደግሞ ጠብቄ ምንም መልስ ስላላገኘው ለአራቱም የበላይ ባለስልጣናት ለፕሬዚደንቱ፣ ለጠቅላይ ሚኒስትሩ እና ለሁለቱ አፈ ጉባኤዎች ጽፌ ነበር። ለዛም መልስ አላገኘውም። አውንታዊ ይሁን አሉታዊ መልስ አላገኘውም ነበር። ከዛ መጨረሻ ላይ ከአንድ አመት በፊት ለምክር ቤቱ ጉዳዩን እንዲያየው በምክር ቤት ደረጃ ጉዳዩን እንዲያየው 9 ገጽ ደብዳቤ ጽፌ አፈ ጉባኤ ለአባዱላ ደብዳቤውን ለምክር ቤት እንዲያቀርቡልኝ ጠይቄያቸው መልስ ምንም አውንታዊም ሆነ አሉታዊ መልስ እስካሁን ድረስ አልተሰጠ። አሁን ትንሽ ጊዜ ከጠበቅኩ በኋላ ሌላ ህጋዊ እርምጃ መወሰን እያሰብኩበት ነው።
በሌላ በኩል በአዳማ ስብሰባውን ሲያካሄድ የቆየው የኦህዴድ ማዕከላዊ ኮሚቴ አባል የተለያዩ ውሳኔዎችን ማስተላለፉን ይፋ አድርጓል። ማዕከላዊ ኮሚቴው ስብሰባ በተመለከተ አፈ ጉባኤ ወይም ቃል አቀባይ አቶ ሀብታሙን በተደጋጋሚ በስልክ ልናገኛቸው ሞክረን ነበረ፣ አልተሳካልንም። በፋና ድረገጽ ላይ በወጣው መግለጫ፣ የማዕከላዊ ኮሚቴው መግለጫ በኢህአዴግ ምክር ቤት 14 አባላቱን ተጠያቂነትን ለማስፈንና የተሻለ ትግልን ለማካሄድ በአዳዲስ ጠንካራ አመራሮች መተካቱን አስታውቋል። አድማጮች እንዳገኘን ዝርዝሩን ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። ወደ ተከታዩ ዝግጅታችን ነው የምናልፈው። ወላጆች ልጄ ይጠፋብኝ ይሆን የሚለው ጭንቀትና ፍርሃትን የሚቀንስ አዲስ የቴክኖሎጂ ግኝት በቅርቡ ይፋ ሆኗል። በልጆች መጫወቻዎች ላይ የሚገጠም በልጆች የእግር ጫማዎቻቸው ላይ የሚገጠም ከወላጆቻቸው በቅርብ ርቀት በነጻነት እንዲጫወቱ የሚረዳ የመከታተያ ፈጠራ ነው። ፋዚያ ኤልማስሬ የዘገበችውን መስታወት አራቀው ታቀርበዋለች።
ጦጣ መቆጣጠሪያ ተብሎ የተሰየመው ይህ መሳሪያ ለበርካታ ወላጆች በመጠኑ ጭንቀትን የሚቀንስ ይመስላል። ትዊንቴክ በተባለ ኩባንያ የተመረተው ይህ የመቆጣጠሪያ መሳሪያ በልጆች ጫማ ውስጥ ወይም ላይ ይታሰራል፣ ይቀበራል። ከስልክ ጋር በገመድ አልባ ወይም ዋይርለስ ይገናኛል። እናም ልጆች እየተጫወቱ ከተወሰነላቸው ርቀት ውጪ በስተት እንኳን እልፍ ካሉ የወላጅ የስማርት ስልክ ላይ ያለው መቆጣጠሪያ መጮህ ይጀምራል። ኪም ጋቪን የትዊንቴክ ዋና ስራ አስኪያጅና መስራች ናት።
I had a harrowing experience as a parent and I lost a child at a birthday party and there was a ton of panic.
እኔ በግሌ እንደ ወላጅ በጣም አስፈሪ የሆነ ገጠመኝ ነበረኝ። የልደት በዓል በሚከበርበት ግርግር ላይ ልጄ ጠፍቶብኝ ያውቃል። እንዴት አስፈሪ እንደነበር ልጄ የት እንዳለ የማውቀበት አንድ ጠቋሚ መሳሪያ እንዲኖር ተመኘው። እና ምን አይነት መሳሪያ ይህን ችግር ይቀርፍ ይሆን ስል ማሰብ ጀመርኩ። ከዚህ በኋላ ነው እንግዲህ ጦጣ መቆጣጠሪያ መሳሪያን ልንሰራ የቻልነው።
ጋቪን እንደፈራችው ልጇ ጠፍቶ አልቀረም፣ ወዲያውኑ ለመገኘት ችሏል። ነገር ግን ያሳለፈችውን ጭንቀት በማሰብ በግሏ ለሌሎች ወላጆችም የሚያገለግል አንድ ነገር መስራት እንዳለባት አመነች።
ስለዚህ ጦጣ መቆጣጠሪያው በስማርትፎን አምድ ላይ ይጫናል። የሁለት እግር ጫማዎች ላይ የጦጣ መቆጣጠሪያዎቹ ሲገጠሙ ስልኩ ላይ ከተገጠመው አምድ ጋር መናበብ ይጀምራል። እናም የማስጠንቀቂያ ምልክት ካሳየ በኋላ መሳሪያው ስራውን መጀመሩን የሚያሳይ ምልክት መታየት ይጀምራል። በንዝረት ወይም ደግሞ በድምጽ መከታተል እንችላለን ማለት ነው።
ልጆቻቸው በየስርቻው እየተሽለኮለኩ ከአይናቸው ለደቂቃዎች ሲደበቁና በየሰዓቱ ልጄ ጠፋ እያሉ ለሚጨነቁ ወላጆች ይህ ጥሩ የመቆጣጠሪያ መሳሪያ ይመስላል። ወይኔ አለምዬ፣ ወይኔ አለምዬ፣ አሲዞ በሉ ይጫወናት ብዬ
Yeah, I'm in your bed.
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል። ቀጣዩ ዝግጅታችን የሚሆነው የኢትዮጵያን ወቅታዊ ሁኔታ የተመለከተ ውይይት ነው። በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ፣ እንዲሁ በሰልፉ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን በተመለከተ ገዳዮቻቸው ሊጠየቁበት የሚችሉበት ሕግ አለ ወይ? ካለስ በምን መልኩ ነው ሊጠየቁ የሚችሉት የሚሉና ሌሎች ጥያቄዎችን ይዛ ጽዮን ግርማ ሶስት የሕግ ባለሙያዎችን አነጋግራለች። እንግዶቿን በማስተዋወቅ ትጀምራለች።
ከእንግዶች ሶስት የሕግ ባለሙያ ናቸው። በተጨማሪም ደግሞ የኢትዮጵያን የፖለቲካ ጉዳይ በቅርበት የሚከታተሉና በተለያየ መንገድ ሀሳባቸውንም የሚሰጡ ናቸው። የመጀመሪያው አቶ ቁምላቸው ዳኜ በአዲስ አበባ ይገኛሉ። በኢትዮጵያ የሕግ አማካሪና ጠበቃ ናቸው። የሰብአዊ መብት ጉባኤም ሊቀመንበር ናቸው። ሁለተኛው እንግዳችን አቶ ሙልጌታ አረጋዊ የሕግ ባለሙያና በአዲስ አበባ ዩኒቨርሲቲ በሕግ ትምህርት ክፍል መምህር ናቸው። ዶክተር አወል አሎ ደግሞ በብሪታንያ የኬል ዩኒቨርሲቲ የሕግ መምህር ናቸው። ሶስቱንም በስልክ አወያይተናቸዋል። ጊዜያቸውን ለቃለ ምልልሱ ሰጥተው ፈቃደኛ ስለሆኑ አመሰግናለሁ። ወደ ውይይቱ ስናልፍ
በኢትዮጵያ በተለያዩ ቦታዎች ሰልፍና ተቃውሞዎች ይደረጋሉ። በዚህ በሰልፍና በተቃውሞዎቹ ላይ ደግሞ የሰው ሕይወት እየጠፋ ነው። ሰዎች እየተገደሉ ነው። የዚህ የቅርብ ጊዜ የሁለት አመቱን እንኳን ብናየው በየዕለቱ የሚወጡትን ዘገባዎችና ሪፖርቶች እንደዚሁም ዓለም አቀፍ የሰብአዊ መብት ተቋማት የሚያወጧቸውን ሪፖርቶች ያውም ሪፖርቶቹ በጣም በተወሰነ ወራት የተገደቡ ናቸው። በየጊዜው አይወጡም። በዛን ጊዜ እንኳን ብናየው ቁጥሩ እየበዛ ሰው እየሞተ ነው። ሞት እየተለመደ መጣ በሚያስብል ሁኔታ የሰዎች ሕይወት እየጠፋ ነው እና እንደዚህ በሰልፍና አደባባይ ላይ ለሚገደሉ ሰዎች ማን ነው ተጠያቂው? መቼ ነው የሚጠየቀው? ተጠያቂ ከሆነ በምን ሁኔታስ ነው የሚጠየቀው? ከዚህ በኋላስ ግድያው እንዲቆም፣ መረጋጋት እንዲፈጠር የሚከለክል ህግ አለ ወይ? ተፈጻሚ መሆን የሚችል ህግ? ለዚህ እናንተን ለመጋበዝ ምክንያት ወደ ሆነን ሀሳብ ከመግባታችን በፊት በመጀመሪያ የኢትዮጵያ ህግና አዋጆች ምን ይላሉ ግድያን በተመለከተ? ዓለም አቀፉስ ህግና ኢትዮጵያ የተቀበለቻቸው ህግ ምን ይላል ተጠያቂነትን በተመለከተ የሚለውን ሀሳብ አጠራጠር አድርገን እኒና ከዛ ወደ ዋናው ጉዳይ እንገባለን። የኢትዮጵያውን በተመለከተ አቶ ቁምላቸው ዳኜ ምን ይላል ህጉና አዋጁ? አጠር አድርገው እስቲ።
የኢትዮጵያ ህግ በተለይ እንደዚህ ህዝባዊ ተቃውሞች የሚካሄዱበት ጊዜ፣ ሰላማዊ ሰልፎች የሚካሄዱበት ጊዜ መደረግ ስለሚገባቸው የጥንቃቄ እርምጃዎች በዝርዝር የተቀመጠ መመሪያ ተጽፎ አሁን ብዙም አላየሁኝም። በአጠቃላይ ሊታይ የሚገባው ነገር በመሰረቱ በእነኝህ ጊዜያት በሚከሰቱ የኃይል አጠቃቀም እርምጃዎች ምክንያት የሰው ህይወት ጠፋል። በተለያየ ጊዜ ይህ የሚደረግበት ጊዜ አጥፊዎቹ መጠየቅ ያለባቸው በምን አግባብ ነው ከተባለ ወንጀለኛ መቅጫ ህጉ የተቀመጡ ድንጋጌዎች አሉ። ያው የሰው ህይወት ለማጥፋት የጸጥታ አካላት ቢሆኑ ራሱን ለመከላከል አስፈላጊ ከሆነ መጠን የተገባ ሁኔታ ያን ተላልፎ የሰዎች በጠፉ ልክ እንደማናቸውም ወንጀል ድርጊት እንደፈጸመ የሚጠየቁበት የህግ ስርዓት አለ። ያን ለማስፈጸም ኃላፊነት ያው የአቃቤ ህግ ኃላፊነት ነው። ከዛ በተጨማሪ እንደዚሁ ሰላማዊ ሰልፍ ላይ ወይም ተቃውሞ አመት ላይ የተሳተፉ ሰዎች ቢኖረው እነሱም እንደዚሁ ተላልፎ ቢገኙ እና የሰው ንብረትም ሆነ ህይወት ላይ ጉዳት ሲያደርሱ እንደማናቸውም ወንጀል በዚሁ የፖሊስ ምርመራ ተካሂዶ የአቃቤ ህግ ክስ ተመስርቶባቸው ጉዳያቸው ይታያል። ሀገሪቷ ባላቸው እንደኛ ህግ አማካኝነት ማለት ነው። ግን የእነዚህ ሁሉ መሰረት የሆነው ደግሞ በህገ መንግስቱም ኢትዮጵያ ያልተቀበለቻቸው ዓለም አቀፍ ህጎችም ላይ የተደነገገው ሰው ልጆች በህይወት የመኖር መብት፣ የሰው ልጆች የመሰብሰብ፣ ሰላማዊ ሰልፍ ማድረግ፣ ሀሳብ በነጻነት የመግለጽ መብቶች፣ እነኝን ለማስጠበቅ መንግስት የገባቸው በዓለም አቀፍ ደረጃ የገባቸው ግዴታዎች ናቸው። እነኝ ግዴታዎች እንግዲህ እነኝን መብቶች የማክበር ግዴታ ለማን ወገን እነኝን መብቶች ደግሞ እንደዚሁ የመጠበቅ ወይም ፕሮቴክት የማድረግ ይሄ ማለት ደግሞ የቤተሰቦች ጥሳቸው መከላከልና ጥሳቸው ሲገኙም እርምጃ የመውሰድ ጥያቄ እንዲሆን የማድረግ ግዴታዎች አሉ። ይህ ህገ መንግስታዊ ግዴታ ነው። በዓለም አቀፍ ህጎችም የተደነገገ ስለሆነ ይህን መነሻ አድርጎ ነገር ግን በሀገር ውስጥ ህግ ቅድም ባልኩት ማዕቀፍ የሚታይ ነገር ነው።
አቶ ሙልጌታ እስቲ አቶ ቁምላቸው ያላነሱት ወይም የዘነጉት ካለ በኢትዮጵያ ህግና አዋጅ ተጠያቂነትን የሚዳስስ
አቶ ቁምላቸው ያላነሳው ነገር የለም። ጥባርቶ ነው ያስቀመጠው። ትንሽ ለመጨመር ያህል ወደ ፍልስፍናው ትንሽ ሄድ ቢኖርብኝ አሁን አቶ ቁምላቸው ያለው ህግ ፍልስፍና አለው። ምንድን ነው እሱ ህግ ያስፈልገው የሚለው ላይ ትንሽ እና ህገ መንግስት ሲወጣ ኢትዮጵያ ውስጥ ያለው ህገ መንግስት ዋና አላማ የመንግስትን ስልጣን ለመቆጣጠር ነው። እንደዚህ ሲያደርግ ምንድን ያደረገው? ህገ መንግስቱ የሰዎችን መብት በግልጽ ያወቀበት ሁኔታ አለ። በግልጽ ያልተዘረዘረው መብቶች ደግሞ የሰው መብቶች ሆኖ እንዲቀጥሉም ህገ መንግስት ይናገራል። ስለዚህ በአንድ በኩል የዜጋው መብት አለ፣ በሌላ በኩል እነዚህ መብቶች እንዳይደፈሩ እንዲጠበቁ መንግስት ህግና ስርዓት የማስከበር ግዴታ ደግሞ አለበት። ሰው ነጻነት ሲኖረው ወይም መብት ሲኖረው ግዴታ ያለውን ያህል መንግስትም ሰው ሰላማዊ ህይወት ሲኖር ግና ስርዓት የማስጠበቅ ግዴታ ሲኖርበት መብትም አለው። ማለት ራሱንም የመከላከል መብት አለ። አንድ ጊዜ ሰዎች ነጻነታቸውን ለመኖር ሲሞክሩ በህግ የተቀመጠ ገደብ የማለፍ አዝማሚያዎች ይታያሉ ወይም ክንውኖች አሉ። ሰዎች በህግ ከታወቀላቸው በላይ ሄደው አንዳንዴ ህግ ሲጥሱ ይገኛሉ። ያን የህግ ሲጣስ መንግስት ህጉን የማስከበር ግዴታ አለ። በሌላ በኩል ደግሞ መንግስት ህግ ለማስከበር የሚያስችለው ስልጣን ያለውን ያህል ያ ስልጣን አንዳንዴ ገፍቶ ሲሄድ የግለሰቦች መብቶች ይጣሳሉ ማለት ነው። ስለዚህ አጋቢ በሀሳብ ደረጃ ሚዛናዊ የሆነ ግንኙነት ነው በነጻነቶችና ነጻነቶች ላይ ባሉ ገደቦች መካከል፣ ማለት በግለሰቦች ነጻነትና በመንግስት ስልጣን መካከል ሚዛናዊ የሆነ ግንኙነት እንዲኖር ነው የሚፈለገው።
እሺ፣ አቶ ሙልጌታ በጣም አመሰግናለሁ። ዶክተር አወል ምናልባት እንግዲህ በኢትዮጵያ አዋጆችና ህጎች ላይ የሚጨምሩት ነገር ከሌለ በዓለም አቀፍ ኢትዮጵያ ውስጥ እንደዚህ ያሉ የመብት ጥሰቶች ሲፈጸሙ፣ ሰዎች ሲገደሉ ኢትዮጵያ ውስጥ ያሉት ሰዎች ወይም ይሄን ድርጊት የፈጸሙት ሰዎች ሊጠየቁበት የሚችል ዓለም አቀፍ ህግና አዋጆች አሉ ወይ ወይም ኢትዮጵያ የተቀበለቻቸው ህጎች አሉ ወይ?
በመሰረቱ ይሄ ከድያ ጋር በተያያዘ ወንጀሎቹ በዓለም አቀፍ ደረጃ እውቅና ተሰጥቷቸው የተወሰነ ደረጃ የደረሱበት ሁኔታ ካልለ በስተቀር ዓለም አቀፍ ህግ ጣልቃ ገብቶ እነዚህ ሰዎች በዚህ አይነት መልኩ መቀጣት አለባቸው የሚል ፕሪስክሪፕቲቭ የሆነ ነገር የለም። ዓለም አቀፍ ህግ በተለይም ሰብአዊ መብት ማንኛውም ግለሰብ በህይወት የመኖር መብት እንዳለው፣ በህይወት የመኖር መብት ደግሞ የራሱ የሆኑ የተለያዩ የሚተረጎሙበት ሁኔታ አለ። ግን ዓለም አቀፍ ህግ በመሰረቱ የአንድን ግለሰብ በህይወት የመኖር መብት ይጠብቃል፣ ያስከብራል። የግለሰቦች መብት አግባብነት ባሌለው መልኩ የሚጠፋ ከሆነ አገሮች እነዛ ግለሰቦች ላይ ህይወት ማጥፋት እርምጃ የወሰዱ ግለሰቦች ላይ አግባብነት ያለው የዳኝነት እርምጃ እንዲወስዱ ያስቀምጣል። ከዛ ባለፈ መልኩ ግን አንድ ግለሰብ ስለተገደለ ዓለም አቀፍ ህግ በራሱ ጊዜ ግለሰቦችን የሚቀጣበት ሁኔታ የለም። ማለት ለዛ ጉዳይ የተፈጠረ የወንጀል ለምሳሌ ፍርድ ቤት የለም ማለት ነው። የተፈጸሙት ወንጀሎች የተወሰነ ክብደት ያላቸው ካልሆኑ በስተቀር ይህም የዋር ክራይም ክራይምስ ጌስት ማለት ምናምን የምንለው ማለት ነው። ስለዚህ ይሄ ኤሴንሽሊ እንደዚህ አይነቶቹ ችግሮች ወይም ወንጀሎች በአገር አቀፍ ደረጃ የሚታዩ ነው የሚሆኑት። ከአገር አቀፍ ህግ ደረጃ ያው ህገ መንግስቱ የሚያስቀምጠው በህይወት ከመኖር መብት ጋር የተያዙ ነገሮች አሉ። ቁምላቸው ያንን በደንብ አንድ ትንሽ እኔ ከህገ መንግስቱ አንጻር ማለት የምፈልገው ነገር አሁን አቶ ሙሉጌታ ያሉት ከፍልስፍናው አንጻር ብሎ ያነሱት ነጥብ ላይ ነው። ህገ መንግስቱ በመጀመሪያ ደረጃ ዋናው መነሻ ሀሳቡ የህዝብን መብት እና የህዝብን ጥቅም የማስከበር እንጂ የመንግስትን ስልጣን የመጠበቅ አይደለም፣ መነሻው ማለት ነው። መንግስት ኢሴንሽሊ እነዛን ስልጣኖች የሚጠቀመው የህዝቡን የግለሰቦችን ጥቅም ለማስከበር ነው። ስለዚህ የመንግስት መብት አክቹዋሊ በሁለተኛ ደረጃ ነው ከህገ መንግስት ፍልስፍና አንጻር። ምናልባት እንግዲህ እዚህ ላይ የተለያዩ እይታዎች ሊኖሩ ይችላሉ ህገ መንግስቱን በተመለከተ። ግን እኔ እስከማውቀው ድረስ ከመንግስት ጥቅም የሚነሳ ምንም አይነት ፍልስፍና እንደሌለ ነው ጋር በተያያዘ ማለት ነው። በተለይም ደግሞ እንደ ኢትዮጵያ አይነት ሀገር መንግስት የህግ የበላይነትን የማይቀበልበት ዲሞክራሲያዊ ተቋሞች የሌሉበት ህገ መንግስቱ የሚያስቀምጣቸው መብቶች መንግስት ራሱ የማያከብበት ኮንቴክስት ውስጥ ከመንግስት ጥቅምና ከመንግስት ስልጣን ተነስቶ የሚሰጥ ትንታኔ አይ ቲንክ አትሊስት ከህገ መንግስት ፍልስፍና አንጻር ችግር ያለበት ይመስለኛል እኔ። ስለዚህ እውነት ነው መንግስት የህግ የበላይነትን ማስከበር መቻል አለበት። የህግ የበላይነት ካልተከበረ የሰዎች ግለሰብም እንደ ህዝብም ያላቸው መብትና ጥቅም ላይከበር ይችላል። ነገር ግን መንግስት ራሱ የህገ መንግስቱንና የህግ ተቋማትን እንደ መሳሪያ በሚጠቀምበት ስርዓት ውስጥ መንግስት ስልጣኑን የመጠበቅ ኃላፊነት አለበት፣ መብት አለው። የህገ መንግስቱ ዋናው አላማ ያ ነው የሚለው ትንታኔ አትሊስት ከዛ አይነቱ ትንታኔ ጋር አልስማማም።
ከመንግስት ጥቅም ጋር የሚነሳ ፍልስፍና የለም ነው ያሉት ዶክተር አወል። አቶ ሙልጌታ አረጋይ ደግሞ እንደሱ አይነት ፍልስፍና እንዳለ ጠቅሰዋል። ምናልባት አቶ ሙልጌታ እዚህ ላይ መልስ ሊኖራቸው ይችላል፣ ወደ በኋላ እንመጣበታለን። አሁን ወደ ተነሳንበት ጉዳይ መሄድ ስላለብን ነው። አቶ ቁምላቸው መጀመሪያ ላይ እንደጠቀስኩት በሪፖርቶቹ የበርካታ ሰዎች ህይወት እየጠፋ ነው። በቁጥር ነው እንጂ የሰዎቹ ማንነት ይሄን እከሌ የሚባል ሰው እከሌ የሚባል የቤት ቁጥር ያለው ይሄን ያህል እድሜ ያለው የሚል የተመዘገበ ቁጥር እንኳን የለም። እና እንደዚህ አይነት ግድያዎች በዚህ ጊዜ ውስጥ በሚፈጸሙበት ጊዜ የሚጠየቀው አካል እንዴት ነው ሊጠየቅ የሚችለው? ማን ነውስ ሊጠይቀው የሚችለው?
በሁለት ደረጃ ከፍሎ ማየት የሚቻል ይመስለኛል። ለምሳሌ እንዲህ አይነት ግድያዎችን የፈጸሙት የጸጥታ አካላት ቢሆኑ ወይም የመከላከያ ሰራዊት አባላት ወይም የፖሊስ አባላት ቢሆኑ፣ ያ የፖሊስ አባል ግድያውን የፈጸመው በራሱ ተነሳሽነት ከሆነ በግሉ የሚጠየቅበት ነገር ይላል ማለት ነው። በግሉ የመጠየቅ ጉዳይ ደግሞ በፖሊስ ቁጥር ስር ውሎ ምርመራ ተደርጎበት አቃቤ ሕግ ክስ መስርቶበት ፍርድ ቤት የሚቀጣ ይሆናል ማለት ነው። ከዛ በተጨማሪ ግን ከይህ ግድያ ከፈጸመው የጸጥታ ሰራተኛ ወይም መከላከያ ሰራዊት ወይም ፖሊስ አባል በተጨማሪ ግድያውን ያዘዘ አካል ካለ በቀጥታ ለምሳሌ ወደዚሁ ሊተኮስ ያዘዘ አዛዥ ካለ እሱም እንደዚሁ አብሮ በዋና ወንጀል ፈጣኝነት ክስ ይቀርብበታል። እንደዚሁ ቅጣት የሚመሰልበት ይደረጋል ማለት ነው በፍርድ ቤት ላይ እና ይሄ ነው ያለው አሰራር። ስለዚህ ልክ በመደበኛ ወንጀል ሂደት ካለው ብዙም የተለየ አይደለም። የሰዎችን በቁጥር ስር የመዋሉ ለፍርድ ማቅረቡ እና እንዲቀጡ ማድረጉ ግን ይህን ስራ መስራት የፖለቲካ ቁርጠኝነት ይጠይቃል። እንግዲህ እኛም ለሰብአዊ መብቶች ጉባኤ ብዙ ጊዜ ሪፖርቶች እናወጣለን። ሪፖርቶች ስናወጣ በተመሳሳይ ሰዎች ተቃውሟቸውን ለመግለጽ ተነሱበት ጊዜ ወይም እንዳይነት እንቅስቃሴዎች ባሉበት ጊዜ ህገወጥ ግድያዎች መፈጸማቸውን በተለያዩ አካላት እንገልጻለን። ነገር ግን ይህ ተጣርቶ ሰዎቹ ለፍርድ እንዲቀርቡ እንዲጠየቁ ቅጣት እንዲተላለፍባቸው እስከማይታወሱ ድረስ ተደርጎ ያቅምላል።
አቶ ሙልጌታ ማን ነው ይሄንን ኃላፊነቱን ወስዶ ሰዎች እንዲጠየቁ የሚያደርገው? በህግ የተቀመጠ ግፊት የሚያሳድር አካል አለ ወይ?
እንግዲህ በህገ መንግስቱ መሰረት መነጋገር ከቻል ህገ መንግስቱ የተለያዩ ተቋማት አሉ። አንድ ተቋም ለምሳሌ ኤክሴክቲቭ ማለት አስፈጻሚ ነው። ከዛ አስፈጻሚዎች ደግሞ አንዱ ለምሳሌ የጠቅላይ አቃቤ ህግ ይባላል። የጠቅላይ አቃቤ ህግ ብሎ ስራው እንደዚህ አይነት ወንጀሎች ሲሰሩ ወደ ፍርድ ቤት አቅርቡ ወንጀለኛን ወይም ጥፋት አጠፋውን ሰውዬ መጠየቅ ነው። ስለዚህ ኢንስቲትሽናል በተቋም ደረጃ አለ፣ ፍርድ ቤትም አለ። ጉዳይ ሲቀርብለት ፍርድ ቤት ይዳኛ ብለሽ ትጠብቃለች። አሁን ኢትዮጵያ የተቸገረው ምንድን ነው? እነዚህ ተቋሞች እስካሁን ስራቸውን እየሰሩ አይደለም። አስፈጻሚው አካል ሙሉ በሙሉ ስለሚቆጣጠራቸው፣ አስፈጻሚውም ራሱ በተግባር የምንቆጣጠርበት መንገድ ስለሌለ መንግስትና ፓርቲ አንድ ስለሆኑ የተፈጠረች አሁን የኢትዮጵያ ችግር በአንድ ቃል እኔ ሳጠቃለሁ የኢትዮጵያ ፖለቲካ ችግር የተጠያቂነት አለመኖር። በተግባር የመንግስት ወታደሮች ጸጥታ አስከባሪዎች ተጠሩ የሚባሉ ከሚገባው በላይ አልፈው በህግ ከሚችሉት በላይ አልፈው የሰዎችን መብት ሲነኩ መቆጣጠር የምንችልበት በተግባር የሚታይ ነገር አይታይም። ለምን? ህጉ ተግባራዊ እየሆነ አይደለም። ህገ መንግስት ራሱ ተግባራዊ እየሆነ እንዳልሆነ መንግስት ራሱ በቅርብ አውጭትን ጠቅላይ ሚኒስትሩ በግልጽ ተናግረዋል። ህገ መንግስቱ ተግባራዊ አልተደረገም ብለዋል። ህገ መንግስቱ ተግባራዊ ባልተደረገበት እና ተቋማቱ ነጻ ሆኖ በማይሰሩበት ሁኔታ መንግስት ጥያቄ ማድረግ በጣም ነባል። ሌላው ትንሽ መንካት የሚፈልገው ዶክተር አወል ያለው ላይ መጀመሪያ ስለ ኢትዮጵያ ህገ መንግስት ነው ያወራሁት። እኔ በአጠቃላይ ህገ መንግስት ሁለት ስልትናዎች አሉት። ምንድነው? ሰዎች ያለ መንግስት መኖር አይችሉም የሚል እምነት አለ። ስለ ኢትዮጵያ ህገ መንግስት ምንድን ነው ያደረገው? አንቀጽ 8 ላይ የፖፕላር ሶቨሬንቲ ወይም የህዝብ የበላይነት
ከሶስቱ የህግ ባለሙያዎች ከአቶ ቁምላቸው ዳኜ፣ አቶ ሙልጌታ አረጋዊና ከዶክተር አወል አሎ ጋር ያደረኩት ውይይት አላበቃም። በነገው ምሽት ሁለተኛውን ክፍል ይዘን እንመለሳለን። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነኝ። ዝግጅታችንን ሲያቀናብርልን የቆየ ሞክቢል ያበሮ ነበር።
ዝግጅታችን ተጠናቋል። ጉዛችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት።
ኩን ራዲዮ ሰገ